የፓርቲው መሪ ፕሮፌሰር ብርሃኑ ነጋ በደሴ ከተማ ካባላት ደጋፊዎቻቸው ጋር በተደረገው ውይይትና የመረጥ እንቅስቀሳ ላይ እንደገለጹት ምርጫው በሰላማዊ ዲሞክራሲያዊና ፍትሃዊ መንገድ ከተጠናቀቀ ስድስተኛ ሀገራዊ ምርጫ የኢትዮጵያን ህልውና ከታደገው የአድዋ ድል ጋር የሚነጻጸር ስኬት ይኖረዋል።
3000 ዓመት ታሪክ ያላት ሀገር አንድ ጊዜ ዲሞክራሲያዊ መንግስት መርጣ አታውቅም። በዚህ ጊዜ መወለዳችን በዚህ ጊዜ መፈጠራችን ይሄን ታሪክ የመስራት እድል ትልቅ ትርጉም ያለው የኢትዮጵያ ህዝብ ነጻ የሚሆንበት ጊዜ ይሄ ጊዜ ነው።
ማሸነፍም በዲሞክራሲያዊ ስርዓት እኩል ሚዛን አላቸው እንደ ፕሮፌሰር ብርሃኑ።
ማንም ያሸንፍ ማለት በትክክለኛ መንገድ ይሄ ምርጫ ካለቀ ሁላችንም እናሸንፋለን። ምክንያቱም በታሪካችን ለመጀመሪያ ጊዜ ዴሞክራሲያዊ በሆነ አገር ውስጥ መኖር እንጀምራለን። ከዛ በላይ ማሸነፋለን።
ፓርቲያቸው በውድድሩ መንግስት ለመመስረት የሚያስችለውን የጩዎች ቁጥር እንዳቀረበ የሚገልጹት ፕሮፌሰር ብርሃኑ በምርጫው ሙሉ በሙሉ ውጤት ባያስመዘግቡ እንኳን ጥምር መንግስት ለመመስረት የሚያስችል እድል እንዳለ አስታውቀዋል። ፓርቲያቸውን አንዳንዶች ለመንግስት የወገነ አለፍ ሲልም የብልጽግና ፓርቲ ግልባጭ ሲል ይፈረጁታል። ፕሮፌሰር ብርሃኑ ግን በዚህ አይስማሙም። በማንነት ላይ የተመሰረተውን የፖለቲካ ስርዓት ቀዳሚ የልዩነታቸው ምንጭ እንደሆነ በማሳየት
ፖለቲካችን ካሁን በኋላ በዜግነት እኩልነት ላይ ተመስርቶ ካልሆነ በቀር በሌሎች ማንነቶች ዙሪያ ያሰባሰብነው ዕለት ሰላም አናገኝም። ይሄው ባለፈው 30 ዓመት ስናይ የነበረው መከራ፣ በተለይ ባለፈው 3 ዓመት ስናይ የነበረው መከራ ፖለቲካችን የዛ አይነት ስለሆነ ነው። ከዛ ካንወጣ ሰላም የሚባል ነገር አናገኝም። ከዛ ካንወጣ መልካም አስተዳደር የሚባል ነገር አናገኝም። በዘር ምክንያት የተሰባሰቡ ሰዎች የመንግስት ስልጣን በሚይዙበት ጊዜ፣ በዘር ተሰባስበው የጦር ኃይል ማከማቸት በሚጀምሩበት ጊዜ ከዛ በኋላ ስለ ሰላም ልናወራቸው ማን ማንን ቀድሞ ያጠፋል ነው ጥያቄው። ማን ነው ጠንካራ፣ ማን ነው የተሻለ አቅም ያለው የሚል እንትን ውስጥ ነው የምንገባው። እንደውም ብዙ ሀገሮች ከብሔር ጋር እንኳን የተያያዘ ፖለቲካ የአገር መጥፊያ ነው ብለው የብሔር ፖለቲካ የሚባል ነገር የሚቃወሙ አንድ ሀገር ዝም ብሎ በፈለገ ጊዜ መገንጠል ትችላለህ እያልክ ለቀህ ከዛ በኋላ አገር የሚባል አይኖርም፣ እርስ በርስ ጦርነት ውስጥ ነው የምትገባው።
በየክልሎቹ ልዩ ኃይል በሚል የተቋቋሙት አካላት በፌዴራል እዝ ስር እስካልዋሉ ድረስ ኢትዮጵያ ውስጥ ያለውን የሰላም እጦት፣ የግጭቶች መስፋፋት፣ የሰዎች መሞትና መፈናቀል ይታደጋል ብለው አያምኑም።
ይሄ ልዩ ኃይል የሚባል ነገር በህገ መንግስት የሌለ በየትም አይነት አገር የአንድ አገር መንግስት ምን ጊዜም በሞኖፖል የሚይዘው አንድ ነገር ጉልበት የመጠቀም ኃይል ሁል ጊዜም የዋና መንግስት ኃይል። ምክንያቱም በጋራ ደህንነታችን ማስጠበቅ የሚችለው ይሄንን ጉልበትን የመጠቀም ሞኖፖል ስለሚኖረው። ባለፈው 3 ዓመት በተደረጉ ግጭቶች በአብዛኛው እነኚህ የልዩ ኃይሎች በአንድ መልኩ ወይም በሌላ ተሳታፊ ነበሩ። የተረጋጋ ሰላም ያለው ማህበረሰብ እንፈጥራለን። በምንም አይነት ለሌላ የሚታዘዝ ጦር ያለበት አገር እንደዛ አይነት ሰላም ሊያገኝ አይችልም። አየህ ሶ በዚህ ምክንያት ልዩ ኃይል የሚባለው ህገ ወጥ ነው። በልዩ ኃይል ስር የተሰባሰቡ ወገኖቻችን ከፌደራል ኃይሎች ጋር መቀላቀል አለበት። ለአንድ ብሔር ታዛዥ የሆነ ጦር መኖር የለበትም። በክልሎች መኖር ያለበት ተራ ወንጀል የሚከላከል ፖሊስ ነው።
ኢዜማ ኢትዮጵያ ውስጥ ያለው የመሬት ፖሊሲ በየጊዜው እያሻቀበ ለመጣው የዋጋ ንረትና የኑሮ ውድነት ምክንያት መሆኑን በመጥቀስ በምርጫው ቢያሸንፍ ከህዝቡ ጋር በመምከር ማሻሻያ እንዲደረግ ይፈልጋል። ይህም አሁን ካለው የመንግስት አቋም ኢዜማን የተለየ ያደርገዋል ብለዋል።
የዋጋ ንረቱ የመጣው በቂ ምግብ ስለማናመርት ዛሬ 15 20 ዓመት በመሬት ጉዳይ ላይ ጥናት አጥንተን ነበር። የኢኮኖሚክስ ባለሙያዎች ማህበር ኃላፊ በነበርኩ አንድ ገበሬ በኢትዮጵያ ደረጃ በአማካይ የሚደርሰው በቤተሰብ ከአንድ ሄክታር በታች ነው፣ 0.9 ሄክታር። ወደ ደጋው ስትሄድ እንደውም እያነሰ ነው የሚሄደው። እና ያን ጊዜ ያነሳ ነው ጥያቄ ነበር፣ እንዴት አድርጎ ነው አንድ ገበሬ ይሄን ያክል ቤተሰብ ይዞ በኩርማን መሬት ቀንሶ አሁን ወደ 0.5 0.6 ምናምን ደርሷል። እንኳን አምርቶ ለከተሜው ሊሰጥ ይቅርና ራሱን ማብላት ስለማይችል ካመረተው በተጨማሪ እንደገና እርዳታ ይፈልጋል። እጥረት በሚኖርበት ጊዜ ዋጋ እየጨመረ ይሄዳል። የኛ የግብርና ችግር ይሄንን እንትን ለማድረግ የመሬት ፖሊሲያችንን መልሰን እንመልከተው።
መሬት መሸጥና መለወጥ ለባለ መሬቱ ሊፈቀድ ይገባዋል የሚል አቋም ያራምዳል ኢዜማ።
መሬት መሸጥ ከሆነ የሚያስፈራው በኢትዮጵያ ውስጥ በታሪክ እንደ ኢህአዴግ መሬት የሸጠ መሬትን የሚያክል ካፒታል ስልጣን ላይ ባሉ ቢሮክራቶች ከሚያዝ ገበሬው ከተሜውም የመሬት ባለቤትነት መብቱ ይከበርለትና የተወሰነ ገበያ ይፈጠር። ገበያው ከመስመር አልፎ ይሄዳል ምንል ከሆነ ዜን መጠበቂያ እናብጅለት። ያው ይሄ ነገር እንደምታውቁት የህገ መንግስት ጥያቄ ነው። በመጨረሻ ላይ የሚወሰነው ህብረተሰቡ ከፈቀደ ነው። ህብረተሰቡ የለ አሁን ያለው ይቀጥልልኝ ካለ ይቀጥላል። ግን ቢያንስ ያን አማራጭ መስጠት ያስፈልጋል እንላለን።
ለመልካም አስተዳደር እጦትና ለባሰ ድህነት እየዳረገ ያለው በመንግስታዊ መዋቅር ውስጥ የሚታየው ብልሹ አሰራር በተለይም ሙስናን ማረም የትኩረት ማዕከሉ መሆኑ ተጠቅሷል።
ጠቅላላ ኢትዮጵያ ከውጭ በእርዳታ የምታገኘው ገንዘብ ራፍሊ ወደ 3 ቢሊዮን ዶላር ነው። ከዚህ ሀገር ላይ በአመት 3 ቢሊዮን ዶላር ተፈርቆ ይወጣል። የመንግስት መስሪያ ቤት ሄዳችሁ ምንም ግቦ የሌለበት አግኝታችሁ ታውቃላችሁ? ቀበሌ ጋር ስትሄዱ መታወቂያ ለማግኘት አይን አይናችሁ ነው ያያችሁ። ኮንትራክት የሚባል ነገር የሚሰጠው በሙስና ነው። ታክስ የሚከፈለው በሙስና ነው። ከመንግስት ጋር ያለን ግንኙነት በሙሉ በመንግስት ሰዎች ዝርፊያ ላይ የተመሰረተ ሆነ። እንዴት ሀገር እንደዚህ ሆኖ ይበለጽጋል? የአገር ሀብት መዘረፉ ብቻ ሳይሆን የአገር ሀብቱ በአብዛኛው የሚዘረፈው ከደሃው ላይ። ስለዚህ ይሄ ድርብ ወንጀል። ለዚህ ነው ይሄ ሙስና የሚባል ነቀርሳ ከዚህ ሀገር መጀመሪያ ማጥፋት ትልቁ የመንግስት ስራ መሆን አለበት ብዬ እንደ ኢዜማም እናምናለሁ። ይሄንን
የተንሰራፋውን የሙስና ችግር ለመፍታት መፍትሄ ያሉትንም አስቀምጠዋል።
መንግስትን በህዝብ ቁጥጥር ስር ማድረግ፣ የመንግስት ሰዎች ህዝብን እንዲፈሩ ማድረግ። ይሄን እንዴት ነው ታዲያ? በሁሉም ደረጃ ያለው የመንግስት ሰዎች በቀጥታ በህዝብ የሚመረጡበትን መንገድ ማዘጋጀት አለ። ቀበሌው ላይ የቀበሌው ህዝብ የመረጠው፣ ወረዳ ላይ የወረዳው ህዝብ የመረጠው፣ ዞን ላይ የዞኑ ህዝብ የመረጠው፣ ክልል ላይ የክልሉ ህዝብ የመረጠው፣ ጠቅላላ በቀጥታ በህዝብ ድምጽ የተመረጡ ሰዎች ካደረግን ሁሉንም ነገር ይፈታዋል ማለት ነው። አንዱ ዋናው ሙስናን መከላከያ መንገድ እነኚህን በየደረጃው ያሉ የመንግስት ሰዎችን በህዝብ ቁጥጥር ስር ማዋል።
ያኔ ትክክለኛው ፌዴራሊዝም በተግባር ይገለጻል ይላሉ ፕሮፌሰሩ።
በዓለም ላይ 27 ፌዴራል አገሮች አሉ። ከ27ቱ ኢትዮጵያ ብቻ አንድ በዘር ላይ የተመሰረተ ፌዴራሊዝም ያለበት ሀገር። ስለዚህ እነሱ ፌዴራል ምን የሚሉት እነኚህን 9 ክልሎች ስለፈጠሩ ይመስላችኋል? እኛ ፌዴራሊዝም ነው የምንለው ክልሎቹ ስንት ይሆኑ? 9 ይሆኑ? 15 ይሆኑ? እሱ ብዙ መስፈርቶች አድርገን ብንወስን ይሆናል።
በፖለቲካ እይታም ሆነ በፖሊሲ አማራጮች ኢዜማ የተለየ አቋም ቢኖረውም በአገር አንድነትና በህዝብ ደህንነት ጉዳይ ላይ ግን በጋራ ለመስራት ዝግጁ መሆኑን አረጋግጠዋል።
ለእኛ የአገር አንድነት የአገር ሰላም ከኢዜማም በላይ። ኢዜማ 10 ጊዜ ይፈርሳታል እንጂ ለኢዜማ ድምጽ ለማግኘት ብለን አገር የሚያፈርስ ስራ በምንም አይነት መቼም አንሰራም። መቼም ከብልጽግና ጋር ብቻ አይደለም፣ ከሌሎችም ድርጅቶች ጋር የአገርን አንድነት በማስጠበቅ የአገርን ሰላም በማስጠበቅ ከሚሰሩ ማናቸውም ኃይሎች ጋር እንሰራለን። አገርን አደጋ ላይ የሚጥሉ የአገርን ማህበረሰብ የሚከፋፍሉ እርስ በርሳችን እንደ ባላንጣ እንደ ጠላት እንድንተያይ የሚያደርጉ ኃይሎች ጋር ግን ምንም ምንጠጣው ቡና የለንም ማለት።
ከክልላቸው ውጪ የሚኖሩ አማራዎችን መጤ ወይም ሰፋሪ ብለዋል። ይህ ከፖለቲካ መሪና ኢትዮጵያዊነትን አቀነቅናለሁ ከሚል ምሁር የሚጠበቅ ነው ወይ የሚል ጥያቄም ከተሳታፊዎች ተሰንዝሮላቸው ነበር።
እዛ ንግግር ላይ በነገራችን ላይ አሁን ያለንበት ፖለቲካ እንደዚህ ያለ ዜጎችን በሚሰሩበትና በሚኖሩበት ቦታ ባይተዋር ያደርጋቸዋል። ይሄ መሆን የለበትም። ማንኛውም ኢትዮጵያዊ የትም ቦታ ሄዶ መኖር መስራት አለበት። የንግግሩ መሰረት ይሄ ነው። መጤ የምትል ነገር ጠንጭቦ ያወጡና ብርሃኑ ይላል። አማራውን መጤ ያለው ደግሞ እኮ ራሳቸው የሚናገሩት ላይ አማራው ወይም ሌላውም ይላል። እንደው ሌላ ቢቀር እንደው ሌላውም የሚለው ከአማራ ውጭ ያለውን ማለት ነው አይደል? እሱ እንዴት ነው ክሱ አማራውን መጤ ብሏል የሚሆን? ስሜት ለማነሳሳት ሰውን ብስጭት ውስጥ ለመክተት በስሜት ለመጋለብ የሚፈልጉ በስድብ የውሸት ነገር በመለጠፍ ፖለቲካውን ያሸነፉ ይመስላችኋል? እንዲህ አይነት ፖለቲካ ለአጭር ጊዜ ነው።
ኢዜማ በስድስተኛው ሀገራዊ ምርጫ ለመሳተፍ 400 የሚደርሱ እጩዎችን ያቀረበ ሲሆን በሰቆጣ፣ ላሊበላና ኮምቦልቻ ከተሞች ተመሳሳይ ውይይቶች ተደርገዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።